የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የሁለት ከተሞች ፈተናና መስቀልቅል
ከቶስ ለምን ወደ የትስ የሚወስድ መንገድ ይሆን ያልተመለሱ ጥያቄዎች አሁንም ያነጋግራሉ።
በተጋፈጡት የሰንበት ዋዜማ ድንገት ቁዘማ ላይ የሰነበቱት የአዲስ አበባና የባህር ዳር ከተማ ብቻ አይደሉምና
ካለፈው ሳምንት አሳዛኝ ድንገት ከመሰንበቻው ቁዘማ የተጋራው ድፍን አገርም መጠየቅ ነገን አሻግሮ ማየቱ ግን አልቀረም።
በአገር ጉዳይ ማስታወሻችን አንዳንድ የመዋያ ነጥቦችን እናነሳሳለን።
እናም ምጥን የሰንበት ወግ
አንቺ ፍቅር ኡ አንቺ 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 የፈጠረሽ ጌታ ልብሽን ቢቸር ደሌ በስጦታ እስኪ አጫውቺኝ።
እኔ ጋሽ ማሙድን የማቆም የቀረብኩትም ያው በሙዚቃ ዘርፍ ነው እና በጣም በሚገርም ሁኔታ ከድሮ ጀምሮ ነው ማውራው። በጣም ኦፕን ማይንድድ ሆኖ የሚሰራ ሰው ማቀው ጋሽ ማሙድን ነው። ፕሮባብሊ ሙዚቀኞች እንዲያውም ሞር ክሎዝ ማይንድድ ልንሆን እንችላለን ወን ከምስ ቱ ሚዚክ። ወደኛ አገር ደግሞ ስንመጣ የምንወደውን አይነት ስታይል ይዘን ነው የምንቀረው። ጋሽ ማሙድ በብዙ ቦታ ሲሰራ ይቸዋቃለው። እንዲያውም አለ የምንለው ኢትዮጵያዊ አርቲስት በዓለም ደረጃ ኢትዮጵያን ሪፕሬዘንት አድርጎ ለብዙ ዓመታት አሁንም ጭምር ቆሞ የሚሰራ ጋሽ ማሙድ እኔ ማለት ነው።
አንቺን የተሰኘውን ትኩስ የሬጌ ስልት ተከትሎ የሰማችሁት እቁ ሙዚቀኛ ቶማስ ጎበና ነው። ለየት ባለው አዲስ የሬጌ ስልት ዙሪያ ለሚኖረን ምጥን ወግ ቆየት ብሎ ይመለሳል።
ምን ነው የአገር ጉዳይ የተሰኘው ፕሮግራማችሁ ይበልጥ በሚያስፈልግበት ጊዜ ያቋረጣችሁ ሲሉ አንድ አድማጫችን ያደረሱንንና
በእርግጥም ለጊዜው የሚስማማ መልእክት ያዘለ ደብዳቤ ቀንጨብ አድርገን እናሰማችኋለን።
መምህርና ተማሪ ሆነን እንድንቀጥል ግን በድፍረት እንድንነጋገር፣ በድፍረት ውይይት እንድናደርግ፣ ጥበብን የህይወቱ ተልእኮ አድርጎ እንደያዘው ማስተማርም ለሱ የህይወቱ ተልእኮ አድርጎ የያዘው መስለኝ። ህይወቱን ስታይ፣ ቤቱን ስታይ ከምርት እና ከምርምር ክፍለ ጥበብ ውጪ ቤት ውስጥ ሌላ ህይወት እንደሌለ ትረዳለህ ቤቱን በማየት ብቻ።
ከስነ ጽሁፍ ጋር በፍቅር የወደቀ ሰው ነበረ እና እሱ ላይ እንቅፋት የሚሆንበት ነገር ከመጣ እንትን አይልም
ልጆ ይገድዛል።
በጣም የሚወዳቸው ጓደኞች ቤቱ መጥተው ወሬ ምናምን የሚያወሩትን ጓደኞቹን ቤቱ ከገባ በኋላ ደበበ የለም በሉ ነው የሚላቸው ለቤተሰቦች።
የቀደሙት በሚል ርዕስ የጀመርነው ቅንብር አብይ ዓላማ
በቱባ ቱባ ስራዎቻቸው የሚወደሱ ታላላቆቻችን የቀደሙትን ቀናት ወራትና ዓመታት በረከቶች መቋደስ፣
ፈተናዎቻችንን መለስ ብሎ መመርመርና በሚገበዩት ቁም ነገሮችም
ለነገ የሚበጁ መልካም ሐሳቦችን መፍለቅ ማበረታታት ነውና
አሁን በዚሁ መንፈስ የባለተራውን ባለታሪክ
የሥነ ጽሑፍና የቲያትር ጥበብ መምህሩን ሐያሲና ጸሐፊ ተውኔትም ጭምር ነው ደበበ ሰይፉን ወግ ዛሬ እንቋጫለን።
መሆኑን አድማጮች እንደምን ሰነበታችሁ?
አጥብቆ ሰላምታ በዛ የሚባልበት ሳይሆን እንዲያውም የሚፈለግበት አይነት ሳምንት ነበርና
አዎ፣ ለገዛ ራስም ጭምር እንዳትል እንጂ
ማለቴ ነው። አዲሱ ከቁም ነገሩም ከለዛውም እያላችሁ አድማጮች ከአካልም ከመንፈስም ድካም ትታደጉ ዘንድ
የዛሬ ሰኔ 23 2011 ዓ.ም ዝግጅታችን አቀናባሪያችን ብርሃን ኃይሉን ይዘን
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን።
አሁን የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የሰሜን ኮሪያን ምድር ለመርገጥ ፕሬዚደንት ዶናልድ ትራምፕ የመጀመሪያው ሥራው ላይ ያለ የአሜሪካ ፕሬዚደንት ሆነዋል። ዛሬ ፕሬዝዳንቱ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና ውስጥ በምትገኘው የሰሜን ኮሪያዊቱ ፑድሙንጆም የወሰን ላይ መንደር ውስጥ ነው የተገናኙት። ከዚያም ሁለቱም መሪዎች ድንበሩን በእግር አቋርጠው ወደ ደቡብ ኮሪያ ግዛት ዘልቀዋል። ሰሜን ኮሪያን የኒውክሌር የጦር መሳሪያ መርሃ ግብር አስመልክቶ ሁለቱ መሪዎች ከዚህ ቀደም ያደረጓቸው ስብሰባዎች ያለ ተጨባጭ ውጤት ቢበተኑም አሁን ግን ንግግሮቹን እንደገና ለመጀመር ተስማምተዋል። ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያው አቻቸውን ወደ ዩናይትድ ስቴትስ ጋብዘዋል ለጉብኝት። ይህ በእንዲህ እንዳለ በዩናይትድ ስቴትስና በቻይና መካከል ሲካሄድ ቆይቶ የተቋረጠው የንግድ ድርድር እንደገና እንደሚቀጥል ተገለጸ። ይሁን እንጂ ፈጣን ውጤት እንደማይጠበቅ የዋይት ሀውስ የምጣኔ ሀብት አማካሪ ሌሪ ኩድሮው ዛሬ ተናግረዋል። ለቡድን 20 ባለጠጋ ሀገሮች ስብሰባ ጃፓን የሰነበቱት ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ጂንፒንግ ጋር ጥሩ ውይይት ማካሄዳቸውን በተከታታይ ባወጧቸው የትዊተር መልእክቶች አመልክተዋል። ከቻይና ጋር በተያያዘው ድርድር የቀረው 10% እጅግ የከበደው እንደሚሆን አማካሪ ኩድሎው ተናግረዋል። ሁለቱ ግዙፍ ምጣኔ ሀብቶች የገቡበትን የንግድ ትንቅንቅ የማርገብ አዝማሚያ ተስተውሎባቸዋል። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እየተከታተላችሁ ያላችሁት። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን 36ኛ ዓመታዊ ዝግጅቱን ዛሬ እሁድ ሰኔ 23 2011 ዓ.ም አትላንታ ጆርጂያ ላይ በይፋ ይከፍታል። ሌኩድ ስታዲየም ላይ እየተካሄዱ ባሉት የእግር ኳስ ግጥሚያዎች የተጀመረው ሥነ ሥርዓት እስከ ፊታችን ቅዳሜ ለአንድ ሳምንት ይቀጥላል። አዲሱ አበበ እዚያው ይገኛል። አሁን ወደ ስቱዲዮ ከመግባቴ በፊት ተከታዩን አካፍሎኛል።
አመሰግናለሁ ሰለሞን። አድማጮቼ እንደምን አመሻችሁ፣ እንደምን ከረማችሁ? ምንም እንኳ ኦፊሴላዊ የመክፈቻው ሥነ ሥርዓት የሚጀምረው ከአንድ 4 ሰዓት በኋላ ማለት በኢትዮጵያ ወደ ሌሊቱ 7 ሰዓት ግድም ነው ቢሆንም ቀደም ብሎ ከጠዋቱ 4 ሰዓት በዚያ ሀገር አቆጣጠር 4:30 ጀምሮ ልዩ ልዩ ውድድሮች መካሄድ ጀምረዋል። ቀደም ሲል ቺካጎ ከሂውስተን ተጫውቷል። አሁን ይህንን ፕሮግራም እያስተላለፉ ወይም እየሰማችሁ ባላችሁበት ሰዓት ቬጋስ ከሳን ፍራንሲስኮ ይጫወታል። ከዛ ቶሮንቶ ከካልጋሪ፣ ኢትዮ ዳላስ ከኒውዮርክ፣ የሜሪላንዶቹ ቅዱስ ሚካኤል እና ኢትዮ ሜሪላንድ እና ከዛ ቀጥሎ ደግሞ ሲያትል ባሮ ከሚኒሶታ ተጫውተው የመክፈቻው ስነ ስርዓት ወደ 12 ሰዓት ገደማ በአገሬው አቆጣጠር ይጀመራል። በመጨረሻ አንድ ውድድር ይካሄዳል፣ ኤሌ ዳሎል ከአትላንታ እና የመክፈቻው ስነ ስርዓት ይሄንን ነው የሚመስለው በስፖርቱ በኩል። በመክፈቻው የተለመደው ሁኔታ ወይም ስነ ስርዓት ምንድን ነው? ተጫዋቾች መለያቸውን ለብሰው በህዝቡ ፊት ያልፋሉ። በሰልፍ ህዝቡን ሰላምታ ይሰጣሉ። ፕሬዚዳንቱ የፌዴሬሽኑ እንኳን ደህና መጣችሁ ንግግር ያደርጋል። ምናልባትም የክብር እንግዳ በአጭር ንግግር ሰላምታ ያቀርባል። አንዳንዴም የክብር እንግዶች ቢኖሩም ሰዓት አይበቃም ተብሎ የማይናገሩበት ጊዜ ይሆናል። ከዚያ መጨረሻ ግጥሚያ ኤሌ ዳሎል ከአትላንታ ተጫውተው ስነ ስርዓቱ ያልቃል ማለት ነው። ይኸው ነው ደግነቱ። ህዝቡም ከዚህ የተለየ አይጠብቅም። በመክፈቻ ባይጠብቅም ወይም ባለማግኘቱም ቅሬታ የለውም። የህዝቡ ፍላጎት በአብዛኛው እንደምንመለከተው ከልምድም እንደምናየው መሰባሰቡ ነው። ህዝቡ ደግሞ ፌዴሬሽኑን የሚወደው የሚደግፈው ኢትዮጵያዊነትን ለአመታት ይዞ በመዝለቁ ይመስለኛል። ለነገሩ በስፖርት ዝግጅት የተለየ ነገር የለም። ባልተለመደ ሁኔታ ዘንድሮ ግን 5 የክብር እንግዶች ይገኛሉ መባሉ ልዩ ይመስላል። 3 የእግር ኳስ ተጫዋቾች፣ 1 አትሌት፣ 1 ድምፃዊ፣ 5 5ቱም አንጋፋ ናቸው። ይልቁን ለእኔ ለየት ያለብኝ አንድ ነገር አለ። እሱን ተናግሬ ላብቃ። ወጪና ገቢ ድንኳን ውስጥ ወይም እዚህ የተያዘ ሆቴል ውስጥም ግርዱ ባልተለመደ ሁኔታ የቀነሰ ነው። አዘውትረው በየአመቱ ይገኙ የነበሩ 1-2 ሰዎች አይ እባክህ ዘንድሮ መዝናናት ይለፈኝ፣ ያለፈው ሳምንት ድንጋጤ ማለቀቀኝ ያሉ ሰዎች አሉ እና ከሌላ ቦታ የሚመጡትም እንደዚሁ የዘንድሮ መዝናናት ይለፈኝ ብለው ቀርተው ይሆን አልታወቀም። ለማንኛውም ሰዓቱ ሲደርስ ሁሉንም የምናየው ይሆናል። በሉ እንግዲህ ከነገ ጀምሮ የተለያዩ የስፖርት ዜና፣ ድንኳን ውስጥ ያለውን ግርግር፣ የሜዳውን ሁኔታ፣ ለበዓሉ ታዳሚዎች ስለተዘጋጀ ሆቴል፣ ስለ መኪና መቆሚያ ወዘተረፈ፣ ይህም ሁሉ በየዕለቱ ልዘግብ እሞክራለሁ። ለአሁኑ በዚሁ ላብቃ። ደህና አምሽልኝ።
አመሰግናለሁኝ አዲሱ። የሚገኙት የክብር እንግዶች ዋሽ ሸዋን ግዛው አጎናፍር፣ ጊላ ሚካኤል እንዲሁም ኃይለ ማርያም ሻሾ በቅጽል ስሙ፣ እነዚህ የእግር ኳስ ተጫዋቾች ናቸው። የቀድሞ መሐመድ ከድር ሯጭ ነው። መሐሙድ አህመድ ይሆናሉ። ይህ በእንዲህ እንዳለ ኢትዮጵያውያን ወገናቸውን ለመርዳት እንዲረባረቡ የኢትዮጵያ ዳያስፖራ ትረስት ፈንድ የሥራ ኃላፊዎች ጥሪ አስተላልፈዋል። ወይዘሮ ሀና አጥናፉ የኢትዮጵያ የትረስት ፈንዱ የሕዝብ ግንኙነት ኃላፊ ናቸው። ሰሞኑን አሜሪካ ገብተዋል። ዛሬ አትላንታ ነው ያሉት። ወይዘሮ ብርሃኔ ቤካ ገለቶ የዋሽንግተን ዲሲና አካባቢው የኢትዮጵያ ዳያስፖራ ትረስት ፈንድ ቻፕተር ሰብሳቢ ናቸው። አነጋግሬያቸው ነበር። አጠር ያለ መልእክት አላቸው።
አዎ፣ እኛ የምንጠብቀው ምንድን ነው እንግዲህ የኢትዮጵያዊነትንና ኢትዮጵያዊነትን ለመዘከርና ለማክበር ነው። ከሌላ ስቴት ኬክ ቆርጦ ከየቦታ ያሉ የሚመጣው በዚህ አጋጣሚ ለዛ ኢትዮጵያዊነትን ለመዘከርና ለማክበር ሲመጣ በዛው $1 ለህዝቤ ከዚህም በፊት ያልተደረገ ጥሪ ተደርጎልኛል እና ለማህበረሰብ ልስጥ ብሎ ፕሮግራም አድርጎ በጀት አድርጎ እንዲመጣና እዛ ደግሞ የኛ ቡትስ የተዘጋጀ የኢዲቲኤፍ አለ። እዛው በክሬዲት ካርድ መክፈል ይችላሉ፣ በካሽ መክፈል ይችላሉ። ሁሉንም ነገር የሚያስፈልገውን ነገር አዘጋጅተናል። አብሮ ኢዲቲኤፍንም እንዲዘክሩ እንዲያከብሩ ነው የምንፈልገው። ለእኛም የመጀመሪያ ጊዜ ነው ከዚህ አብረን ወይም ከተቋቋምን ጀምሮ ከኳሱ ጋርም በሜዳውም የምንገኘው የመጀመሪያችን ነው። እኛንም በደንብ በሚችሉት መንገድ እዛም ተገኝተው መርዳት የሚችሉ ሊያግዙ የሚችሉ በጊዜያቸው እዛው እንዲያግዙን፣ ፍላየሮችን ወስደው እንዲያድሉ፣ ጓደኞቻቸውን እንዲያነሳሱ ከሚጠጡት ከሚዝናኑበት እዛ አንድ ውሃም አለ፣ ሌላ ነገርም አለ። ሲዝናሉ ውሃ ንጹህ ኃይል ላትን እናት እንዲያስቡ የትምህርት አገልግሎት መሳሪያም ሆነ ዳስ ውስጥ የሚማረውን የገጠሩን ዘመዱን የገጠሩን ማህበረሰቡን ኢትዮጵያዊውን እንዲያስቡ ነው መልእክት የምናስተላልፍላቸው። እና የምንጠብቀው ደግሞ ከነሱ ያው እንዲሰጡ ነው። እንዲሰጡ ጉልበታቸውንም ጊዜያቸውንም ገንዘባቸውንም እንዲረዱ እንዲሰጡና በኢትዮጵያ ዲያስፖራ ትረስት ፈንድ በኢትዮጵያዊው ሳምንት በስፖርቱ ጊዜ ፈንዱ ከ4.3 ሚሊዮን አካባቢ ደርሷል። አሁን ከዛ ወደ 5 ገባ። ዋው! ኢትዮጵያ ለኢትዮጵያ እውነተኛ ይቆማል የሚል የኖርዝ አሜሪካው የስፖርት ፌዴሬሽን ዝግጅት በዓለም ላይ በበጎ አድራጊነቱ ራሱን ስሙን ከፍ አድርጎ እንደሚያስመዘግብ ነው የምጠብቀው ማለት ነው።
ወይዘሮ ሀና
እውነት ነው፣ በደንብ ገልጸውታል ወይዘሮ ብርሃኔ። ዋናው ከገንዘቡን በላይ አንድነታችን፣ ከገንዘቡን በላይ ጥንካሬያችን፣ አብሮነታችን ነው እና አንድ ሆነን እዛ ራሱ መታየቱ ቀላል አይደለም። ምናልባት እስከ ዛሬ ድረስ ልክ ኢትዮጵያን እንደ አንድ ኮምፒውተር በመስላት ውስጥ የተለያየ ፎልደር ነበራት። ያ ፎልደር የብሔር፣ የሃይማኖት፣ የምን የምን ሊሆን ይችላል። የተለያየ ፎልደር ነው የነበራት። አሁን ይሄ ጥሪ ግን ምንድን ነው የነበረው? ያ ሁሉ ፎልደር ተከፍቶ አንድ ሀገር፣ አንድ ኢትዮጵያ፣ አንድ ልማት፣ ወገን እንርዳ የሆነ ነው እና የሚመጣው ሰው ያን አንድነቱን ይዞ ነው የሚመጣው። ያ አንድነቱን ይዞ ሲመጣ ሌላ ለምንም አናውለውም። ግልጽነት ላይ በጣም እንሰራለን ነው የምንለው። እያንዳንዷ የሚሰጧት ብር ወዲያውኑ ኮምፒውተር ላይ ይመለከቷታል። ስማቸው እንዲገለጽ ያልፈለጉ ካልሆነ ከሌ ከሌ በዚህ ሰዓት ላይ ይሄንን ብር ሰጥተዋል፣ እናመሰግናለን የሚል ለእነሱም ደብዳቤ ደርሳቸዋል። ድረገጻችንም ላይ እናወጣዋለን። ካሽ ይኑር አይኑር የሚል ሌላ እንትን ነበረው። የለም ግልጽነታችን እንዳያበላሽብን፣ ግድ የለም እዛው ደረሰኝ እንሰጣለን፣ ወዲያው ደግሞ ወደ ሲቲ ባንክ እንዲገባ እናደርጋለን በሚል ተማምነን ነው እናንትን ያልነው። ምንም ጥርጣሬ ሳይገባቸው የሚሰጡንም በሙሉ እያሳወቅናቸው፣ ያወጣነውን በሙሉ እያሳወቅናቸው፣ ወደፊት መሄድ ያለብንን በሙሉ ምክራቸውን እየተቀበልናቸው አብረን ነው እና መሄድ የምንፈልገው። አትላንታ ላይ ትልቅ ተስፋ ይዘን የመጣ ነው። ያ የሚመጣ በሙሉ ይሄ ለከሌ ሳይ ለሀገሬ ብሎ የሚረዳ ይመስለናል እና አንድ ሆነን እንርዳት ለማለት ነው ዋናው አመጣጣችን ወደ አሜሪካ።
አመሰግናለሁ። ሙሉውን ቃለ ምልልሳችንን ከሰሞኑ ይዘን እንመለሳለን። ዜናው በቃ። ወደ አዲሱና ወደ አሉላ ልመልሳችሁ።
ለራዲዮ መጽሔት ቅንብራችን ተመልሰናል። አድማጮች፣ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
በመጽሔት ጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
እኛ እንነጋገር። ስማኝ ወንድም ዓለም፣ የኔና ያንተ ዓለም በደም የተጻፈ በኢትዮጵያዊ ቀለም ነው የማይደበዝዝ ያው ለዘላለም።
ግን እንመካከር አንድ ነገር ብቻ መሳለቂያ እንዳይሆን የሰው መተረቻ። እውነት ነው ግራግር ይጋጫል ከቀኙ፣ ሰው እንኳን ከሌላ ይጣላል ከራሱ።
መደማመጥ ብንችል በፍጹም እርጋታ፣ እንኳን እኔ እናንተ የቃላት ሩምታ፣ ግራግር ጨዋታ የነልቂት አምላኩ ረብሻ ሁካታ፣ አገር ሳይቃጠል አንድም ነፍስ ሳይጠፋ፣ ሕዝብ ሳይሳደድ በአማን በተፈታ።
እናንነጋገር ያለምንም ገልጋይ፣ እንበላ አስተርጓሚ እንበላ አሸማጋይ፣ ነቃፊ ደጋፊ ሳይገባብን ጣልቃ፣ የትም ይሁን መቼ ለአንዲትም ደቂቃ፣ እኔ እናንተ ብቻ ተቀምጠን እናውጋ።
እብሪት በትሕትና ኩርፊያ በፈገግታ፣ ጦርነት በሰላም ሐዘን በደስታ፣ ተተክተው እኔ ይህ የዛሬው ምዕራፍ በጊዜ ይደምደም፣ ለፍቅር ነው እንጂ ለጥል አንታደም። እኛ እንነጋገር በተሰኘችው የገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወት ግጥም
የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል።
አለማየሁ ገብረ ሕይወት እናመሰግናለን።
የምሽቷን ቀዳሚ ዜማም እናስከትል።
አንቺ 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 ፍቅር አንቺ ፍቅር
እንደምን ያለ ግሩም ዜማ ነው ጃል። ጥሩ መርጣሃል አሉላ።
ተወዳጁ ድምፃዊ ማህሙድ አህሙድ ነው አንቺ እያለ ምናልባትም ከዚህ ቀደም ባልተጫወጠበት የሬጌ ስልት አዲሱ የብቻው ባደረገው አጫዋት ያቀነቀነልን።
መቼ ነው የወጣው መቼ ነው የተጫወተው የሚለውን ጥያቄ በነገር ላይ ይሄን ፕሮግራም የምንቀርጸው ሐሙስ ቀን ነው። ይሄ ፕሮግራም አየር ላይ ሲውል ደግሞ አትላንታ ነኝ እኔ ከማህሙድ ጋር። ማህሙድ የዘንድሮ የ36ኛው የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የክብር እንግዳም ነው።
ስለዚህ እዛው ተጠይቀው ልረዳ እችላለሁ። አዲሱ እንዲያውም ከዚያም የተሻለ ሀሳብ አለኝ። የዚህ ግሩም ስልት የሀሳቡም ጠንሳሽ የፕሮጀክቱም ባለቤት ቀደም ብሎ በሙዚቃ የሰማነውን አንጋፋውን ድምፃዊ ማህሙድ አህሙድንና ሌሎች የሙያ አጋሮችን ይዘው ብልጭ ያለለትን የፈጠራ ሀሳብ ነፍስ ዘርቶ ለጆሮም ለአይንም ስንቅ ወደሚሆን ስዕልነት የቀየረው ቀደም ብለን በመግቢያችን ያስተዋወቅነው እውቁ ቤዚስት የሙዚቃ አቀናባሪ ቶማስ ጎበና ቆየት ብሎ ብቅ ሲል ቢነግረን ምን ይመስልሃል?
መልካም።
አሁን
ወደ ቀዳሚው ቅንብር በመግቢያችን ወደ አነሳ ነው ሰሞንኛ ርዕስ ነው የምናቀናው።
የሁለት ከተሞች ፈተናና ምስቅልቅል
ከቶስ ለምን ወደ የትስ የሚወስድ መንገድ ይሆን? ያልተመለሱት ጥያቄዎች አሁንም ያነጋግራሉ።
አዲስ አበባና ባህር ዳርም በቀደመው ቅዳሜ ያስተናገዱት አስደንጋጭ ድንገት ያሳደረባቸው የሐዘን ድባብ ተጭኗቸው ነው የሰነበቱት።
በአገር ጉዳይ ማስታወሻችን ቀደም ሲል እንደገለጥ ነው አንዳንድ የመዋያ ነጥቦችን እናነሳሳለን።
ምን ነው የአገር ጉዳይ የተሰኘው ፕሮግራማችሁ ይበልጥ በሚያስፈልግበት በዚህ ጊዜ አቋረጣችሁት ሲሉ ቀደም ብለን በመግቢያችን የጠቆምናቸው ዳግማዊ የተባሉ አድማጫችን ያደረሱንን ማስታወሻ እናስታውስ። አዲሱ
ጥሩ አሉላ፣ ዳግማዊ የተባሉት አድማጫችን ይህን ደብዳቤ ከጻፉ ወደ ዓመት ሊቃረብ ነው። አሁን ካለው ሁኔታ ጋር የተዛመደ ነገር አገኘህበት?
ትክክል አዲሱ። ያን ጽሑፍ ባደረሱን ጊዜ በጣም የሚያሳስቡ ሁኔታዎች ኢትዮጵያ ውስጥ ነበሩ በሚባልበት መሰንበቻውን የገባንበትን አይነት ሁኔታ እንዳይጀመር በሚል ስሜት በተከታታይ እንግዶች እንጋብዛለን። እንነጋገር እንመካከር እንደሚለው ግጥሙ ሰዎች እንዲነጋገሩ፣ በቤት ውስጥ እንዲወያዩ፣ በባላንጣነት የመተያየቱን ነገር ትተው የሚበጅ ነገር ለሁሉም አብረው የሚኖርበትን ሀገር እንዴት ማበጀት ይችላሉ ስንል ተሰሚነት ያላቸውን እንግዶች እየጋበዝን ወደ 2 ዓመት ተኩል የዘለቀ ብዙዎችም አድማጮቻችን ጥሩ ምላሽ የሰጡንም ፕሮግራም ስናካሄድ ቆይተን ድንገት ሁኔታዎች ተለወጡ ብለን ይሁን ወይ በሌላ ፕሮግራሙን አቋረጥ ነው። ምክንያቱን እንኳን መስጠት አቅም ያለን አይመስለኝም። መቋረጥ የነበረበት አልነበረምና። ታዲያ ዳግማዊ ያን ጽሑፋቸውን ሲልኩ በርካታ ዝርዝሮችን ጠቅሱና በሻሸመኔ የደረሰውን ድንገት ነው መጀመሪያ የሚያስቀድሙት። በጅጅጋ የተቃጠሉ ቤቶችን ያነሳሉ። በድሬዳዋ የተገደሉ ሰዎችን ይጠቅሳሉ። ያኔ ትኩስ ነበር፣ እርግጠኛም አልነበርንም፣ እንጀምራለን የሚል ተስፋ ነበረን። ታዲያ አንድ ዓመት አለፈ፣ ፕሮግራሙን መልሰን አላመጣንም። የተፈራው ትችት ግን ምናልባትም በዚሁ ካላበቃ ጥሩ የማይመስል ሁኔታ ተመለከትን። ይሄ ነው ምክንያቱ። እንግዲህ ለዳግማዊ እዝራን ምን ነው የአገር ጉዳይ ለምን ተቋረጠ የሚለውን ሰፊ ዝርዝር የያዘ ኢሜይል ልሰማ ማምጣታችን
በሚያስፈልግበት ጊዜ ማለታቸውም እንግዲህ የትናንት ቅዳሜ ሳምንት በኢትዮጵያ የሆነውን ከዛ ጋር ለማገናኘት ይመስላል። እንዳሉትም በደብዳቤ ብቻ ሳይሆን የአገር ጉዳይ በብዙ አድማጮች እንደተወደደ ከምናገኘው መልእክት ተረድተናል። ልንቶ ባልተገባ ነበረ፣ ግን አንዱ ሲመጣ ሌላ ሲተካ ፕሮግራማችን በወቅታዊ ነገር ሲያዝ ነው እንጂ እንኳን አድማጭ የሚወደውንና ምንም ፕሮግራም መቀነስ አንፈልግም። ሰዎችን አቅርበን ጉዳዩ ማወቅ የሚችሉ ከደህንነትም ከሕግ ባለሙያም ከስነ ልቦናም ምሁራን ጋር ልንወያይ፣ በተለይ ደግሞ የአገር ጉዳይ ያገባኛል ጉዳይ ነው ያስጨንቀኛል የሚሉ ከዚህ ቀደም እንዳቀረብናቸው አይነት ሰዎችን አቅርበን ልንወያይበት የሚገባ ነበር። ምንድን ነው? ወዴት ሊያመራ ነው? ትንሣኤ ሙታን ነው ማግኘት ያለበት
መነዛቱ ነው። አዲሱ እንግዲህ አዲሱ አድማጫችን ዳግማዊ እዝራ የሰጡንን ማስታወሻ ተቀብለናል። ሌሎቻችሁም ያደረሳችሁን በእርግጥም ጊዜው የሚጠይቅ ይመስለናል። ታዲያ ከዚሁ የተዛመደ በዚያ ሰሞን በአገር ጉዳይ እናቀርባቸው ከነበሩና ግራና ቀኝ ፋለሙን በላቸው አይን ለአይን መታየት ያልቻሉ ወገኖችን በተከታታይ ለማምጣት ቃል የገባንበትን መንደርደሪያ እናስከትል።
ከበርካታ ወራት በፊት ለኢትዮጵያ ሁኔታ ትምህርት የሚሆን ቁም ነገር ለመገብኘት በሚል የታለመ አንድ ጽሑፍ
በ16ኛው የዩናይት ስቴትሱ ፕሬዚዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃት የተካነ አስተዳደር ላይ ባተኮረና
የስመ ጥሯን ታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻ በማድረግ
የራዲዮ መጽሔት ደንበኛችን አቶ ይልማ አዳሙ የባላንጣዎች ቡድን በሚል ርዕስ አድርሰውን ነበር።
መለስ ብለን ቅምሻውን እናስታውስ። ብሔራዊ አንድነትን የሚፈታተን የሕይወትና የንብረት ጥፋትን የሚያስከትል ጥቁር ዳመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዝዳንትነት ተመርጦ ካቢኔ ለማቋቋም ይንደፋደፍ ነበር።
እውቀቱም ልምዱም ሁሉም አላቸው የሚባሉት ምሁራን እርስ በርስ ይናቆሩ ነበርና ሊንከን ሹልክ ብሎ ፕሬዝዳንት የሆነው በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያም ልክ የሊንከን ጣጣ በረከተ።
የሕዝቡንና አብረውት የሚሰሩትን ሰዎች አመኔታ በአጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅም ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የማቴሪያል ኃይል ስለ ማግኘቱ እርግጠኛ መሆንም ነበረበት።
ባሪያዎች ነጻ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና እንዲጣጣም ማድረግ ነበረበት። በዲፕሎማሲው መስክ ደግሞ አውሮፓውያኑ ሕዝባዊ መንግሥት የሚሉት ነገር እያፈረጠመ መሄዱ ያባንናቸው ነበርና ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡቡ ያጋድላል የሚል ስጋትም ያስጨንቀው ገባ።
አሜሪካ እንዲህ ያለ ፈተና ገጥሟት አያውቅም። ጥርጣሬ የነገሰበትና ልጆቿ ፊትና ጀርባ የሆኑበት ጊዜ አልነበረም። በብዙ መሥዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅትም አልነበረም። የጠቀስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል፣ የሁሉ መጠጊያና መጠለያ የሆነችውን አሜሪካ ያቆየን። የስመጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻ ያደረገውንና
የራዲዮ መጽሔት ደንበኛችን ቀደም ብለን ስማቸውን ያነሳ ነው አቶ ይልማ አዳሙ የባላንጣዎች ቡድን በሚል ርዕስ ያደረሱን በተከታታይም ካሰማናችሁ ቁም ነገር አዘል ትረካ ቀንጨብ አድርገን ነበር ያመጣ ነው።
ያን መሰል ታሪክና ጠቀም ያለውም ውይይት ዛሬ ከመቼውም በላይ አስፈላጊ ይመስላሉና ለሚመጡት ተከታታይ ዝግጅቶችም እንደ ማስታወሻ ቢሆኑልን ወደድን።
አይጠገብም አዲሱ። አትላንታ ደጋግመህ አንስተሃል ስለ ኳሱ እንደ ወትሮ በየቀኑ እንደምትዘግብልን እገምታለሁ።
ዘግባለሁ የአየር ጊዜ ከሰጣችሁኝ። ዘንድሮ ለየት ያለ የሆነ ፌዴሬሽኑ በኢትዮጵያ ጉዳይ ብዙ ጊዜ የሚያደርገው ነገር አለ። ሳሌ ረሃብ የመጣ ጊዜ ገንዘብ ማዋጣትና የመሳሰለ፣ በኢትዮጵያ ታዋቂ ሰዎች ሲሞቱ ማሰቢያ ጊዜ መስጠት፣ አሁን ደግሞ በኢትዮጵያ የተከሰተውን ነገር እናቃለን። ያን በተመለከተ ምን እንዳሰው አላቅም። አንድ ነገር ይኖራል ብዬ አስባለሁ። እሱንም እንዘግባለን። ኳሱን ተከትለው በየቦታው በየጊዜው የሚገናኙ የማህበራዊ ጉዳይም የፖለቲካም ስብስቦች አሉ። እነሱንም እከታተላለሁ።
ብዙ ስራ ይጠብቀኛል ነው የምትለው?
ብዙ ስራ ይጠብቀኛል እና ባታስቸግሩኝ።
ለአድማጮች ምን እንደሚኖር ከወዲሁ በወፍ በረር አንዳንዱን ጠቆም አድርገሃል። እንዳልከው በመጪው የራዲዮ መጽሔት ነው ይበልጡን ሰፋ ያለውን የምናገኘው፣ ግን ሳምንቱን የምታቀርባቸውን እንዲሁን እንከታተላለን። እኔ ከወዲህኛው መስመር ሆኜ ከአንተ ጋር ገጥማለሁ አዲሱ።
እንዲያውም ዛሬ ከኳሱ ጋር ረዥም ዘመን የቆየ ለስፖርተኞች ለሙዚቀኞች ጥሩ ነገር የሚያደርግ አንድ እንግዳ ልንጋብዝ ነበር። የወቅቱ ሁኔታ ይዞን ሳይሳካ ቀርቷል። በሚቀጥለው ግን ነዋየውና ለኳሱ የሚያደርገው አስተዋጽኦ ለስፖርተኞች ለኢትዮጵያ ስፖርት በጣም ለዚህ የተሰጠ ሰው ነው።
ምታት የዘለቀ
እንግዳችን ይሆናል።
ትክክል ነው። እንግዳችንን በሚስጥር ይዘናል። እርሳቸውም ያውቃሉ፣ እኛም እናውቃለን። መልካም እንግዲህ አዲሱ ቃል የገባነውን ሁሉንም ይዘን እንመጣለን። ሶስተኛው የሳምንቱ ምርጫችን ፍሬም ታምሩ ጎዳና ይለናል።
Fucking
አንዳንዶች በመስቅልቅሉም መሃል ቢሆን
ለነገው ትውልድ በሚበጁ ቁም ነገሮች እንደ ተጠመዱ ናቸው።
ሰሞኑን አንድ ምሽት የተገኘንበት ከዚህ የሚደመር ነው።
አንዳንድ ቁም ነገሮችን እናካፍላችሁ። ይሄ ትንሽ ደከም ያለ ሳምንት ውስጥ መንፈስ የሚያነሳሳ አጋጣሚ ሆኖ አግኝቻለሁ።
በጣም ነገሩ የአንድ ታዋቂ ኢትዮጵያዊ ልጅ ፕሮፌሰር ጌታቸው ኃይሌ ልጅ ወይዘሮ ርብቃ ጌታቸው በወጣትነት እድሜ ያለሽ ብትሆንም እንግዲህ እንደንግዳ አንቱ ብዬ ስላወራ አስረጃኝ እንደማተ ተስፋ አረጋለሁ። ደብረ ብርሃን ውስጥ ትምህርት ቤት እየከፈቱ ነው። የትምህርት ቤቱ መስራች እሳቸው ናቸው። ዳይሬክተር ሆኖ የሚያገለግሉት አሜሪካዊት ሴት አሉ። ሌላ ጓደኛቸው ካሮሊን የምትባል ጓደኛቸው ቤት ሰኞ ምሽት ስለ ትምህርት ቤቱ ገለጻ አድርገው ነበረ። ምን አይነት ትምህርት ቤት እንደሚሆን፣ አዳሪ እንደሚሆን፣ የምግብ ቤት አዳራሹን፣ መሰብሰቢያ አዳራሹን፣ ክፍሎቹን እና በጣም በጣም የሚገርም ነው። ቶሎ ቶሎ ይመላለሳሉ በዚህ ጉዳይ እና ስለ ትምህርት ቤቱ ገለጻ ስለሚያደርጉ በገለጻው ላይ እንድንገኝ በደረሰን ግብዣ መሰረት ነው የሄድነው እና በጣም ደስ የሚል ምሽት ነበረ።
እጅግ ደስ የሚል ምሽት ነበር እንዳልከው በሁለት ምክንያት። የመጀመሪያው እንዲህ ያለ ስራ ለመስራት ራሳቸውን ለሚመጣው ትውልድ በተጨባጭ በሚደረጉ ስራዎች አንደኛ የዶክተር ጌታቸው ልጅ መሰረታቸው ኢትዮጵያዊም ቢሆን በጨቅላ አድሚያቸው መጥተው በዚህ ሀገር ባህል ውስጥ ያደጉ ከኢትዮጵያ ጋር ያላቸው ግንኙነት ቀደም ብለው ምርሳቸው እንደነገሩን ብዙም አይደለም። ነገር ግን የወላጆቻቸውን አገር የራሳቸው አገር አድርገው ይዘው የተነሱት በደረጃው እጅግ ከፍ ያለ በዚህ በዩናይት ስቴትስ የሚታወቅ እሳቸው የተማሩባቸውን የትምህርት መንገዶች ገንዘብ ማውጣት መክፈል ለማይችሉት ጭምር መርዳት የሚያስችል በተለየ ደረጃ የተዘጋጀ ትምህርት ቀደም የተቀስካቸው የትምህርት ቤቱ ዳይሬክተር የሚሆኑት በኒውዮርክ የሚገኝ አንድ ትምህርት ቤት ውስጥ በከፍተኛ ኃላፊነት በመስራት ላይ ያሉ ናቸው። አሁን ለዚህ ስራ ሲሉ ነው የሚለቁት። የቦርድ አባላቱ ታዋቂ ሰዎች ናቸው። ይበልጡን አሜሪካውያን ናቸው። የኢትዮጵያውያንም ተሳትፎ ለማበረታታት ጭምር በዛ እንቅስቃሴ ውስጥ መግባት የሚችሉ ሰዎችን ለማበረታታት የተደረገ ዝግጅት ነው። በእርግጥ ተደምመን የተመለስ ነው። ግሩም ትምህርት ቤት እውን እንደሚሆን ወይዘሮ ርብቃን ጋብዘን ስንወያይ ደግሞ የበለጠ ምናፍታታው ይመስለኛል።
ዛሬ የጠቀስነው ሄደን ገለጻውን መስማታችንን ለአድማጭ ለማድረስ እና ወደፊት ወይዘሮ ርብቃ እንደምናቀርብ ለመግለጽ ነው። በሚቀጥለው ጊዜ ሲመለሱ ስቱዲዮ አምጥተን ስለ ትምህርት ቤቱ ለምን ደብረ ብርሃን መክፈት እንደፈለጉ፣ ምን ችግር እንደገጠማቸው፣ ምን መልካም ነገር እንዳገኙ
እሱ ሌላ መጠቀስ ያለበት ወይዘሮ ርብቃ ደራሲም ናቸው። ግሩም መጽሐፍ ከጥቂት ዓመታት በፊት ጽፈዋል። በእንግሊዝኛ ነው። በእርግጥ አማርኛ ይናገራሉና እንደውም ቃለ ምልልስ በአማርኛ ከእህታቸው ጋር እህታቸው ታዋቂ ሳይንቲስት ናቸው ፕሮፌሰር ሶስና በስማቸው የተመዘገበ ፓተንት የተሰጠው ልዩ ቴክኖሎጂ ፈጠራም አላቸው እና ከሳቸው ይሻላል እሷን ካናገራችሁ በአማርኛ እኔ ያስቸግረኝም ነው ያሉት።
እና ያለን ተባብለና
እንግዲህ ይታያል። ለትውውቅ ያህል በደብረ ብርሃን ሊከፈት ስለታቀደው ትምህርት ቤት ነው ያወጋናችሁ። አሁን ወደ ተከታዩ ቅንብር ነው የምናልፈው።
አንቺ 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 ፍቅር አንቺ ፍቅር Oh, darling.
ሙዚቃው የሚናገር ይመስላል። ቀደም ብለን በመግቢያችን አስተዋውቀናል ይህን ዜማ። መስመር ላይ ታዲያ ለሙዚቃው ቅርብ የሆነ ምናልባትም ከሙዚቃው አፈጣጠር ታሪክ ጋር የተዛመደ እንግዳ አለን። ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ናችሁ?
ቶማስ ገብና፣ ወደ አሜሪካ ድምፅ ከመጣህ በዘም ያለ ጊዜ የተቆጠረ ይመስለኛል። እንዴት ነው?
ትንሽ ተራራቅን መሰለኝ።
ከተማ
እየኖረን ማለት ነው።
አንቺ ከእኛም ከሙዚቃ አድናቂዎችም ጋር ቅርብ የሚያደርግህ ይመስለናል። ምንድን ነው ይሄ እንዲህ ለየት ባለ ቀመር የተሰራ የሚመስል ስልት ስንል እኔና አዲሱ መግቢያ ላይ እየተነጋገርን ነበርና ባለቤት ሲናገር ያምራል። ስለዚህ ሙዚቃ ታሪክም ሆነ አፈጣጠር ከአንተ የተሻለ ሊናገር የሚችል የለምና ምን ትነግረናለህ?
ይኸውልህ ይሄ በሙዚቃና ግጥም ኮንሰፕት ጽፌው ተቀምጦ የነበረ ነው። ዩ ኖ አንዳንድ ኢንስፓየርድ ስትሆን ጽፈ የምታስቀምጣቸው ነገሮች አሉ። ዩኖ ለመናገር ሞስት ፓርት ኦፍ ኢት በጣም ኩዊክሊ የመጣ ኢንስፓየርድ የሆነ ሙዚቃ ነበር አመጣጡ። የግጥሙንም ኮንሰፕት እንደዛው አድርጌ ጽፌው ያስቀመጥኩት ሙዚቃ ነበር እና ፊው ይርስ አጎ ጓደኞቼ ዘዲከስ የሚባል ኢትዮጵያን ሬጌ ባንድ እዚህ ዋሽንግተን ዲሲ ከስቴፈን ማርሊ ከባብ ማርሊ ልጅ ጋር አደ 9:30 ክለብ ሾ ያደርጉ ነበር። እዛ ሾ ላይ አስ ፓርት ኦፍ ዴር ዩዥዋል ሬፐርቶር የጋሽ ማሙድን አንድ ዘፈን ከቨር ያደርጋሉ ማለት ነው።
ጋሼ ነው የምትለው የሙዚቃ አጋርህን የኢትዮጵያ ሙዚቃ መጫወት አስለምደዋል ወደ ራሳቸው ዜማ ከመሄዳቸው በፊት የማህሙድን ዜማ ይጫወቱ ነበረ እያልከን ያለ?
አዎ አስለምደዋል። ድሬጌ ሙዚቃ ቢሆን የሚጫወቱት ኢትዮጵያኖች በመሆናቸው መጠን የኢትዮጵያ ሙዚቃ በነን ኢትዮጵያንስ ፊት ለፊት ለመጫወት ብዙ ጊዜ ጥረት አድርገዋል፣ ይጫወታሉም። አንደኛው የሚጫወቱት እንግዲህ ዘፈን የጋሽ ማህሙድ ዘፈን ነበር እና በዚሁ ቀን ማታ በዚሁ ቀን ምሽት ጋሽ ማህሙድ እዚያው እኛ አካባቢ ስለነበረ ጠይቀውት ከእነሱ ጋር ለመጫወት ፈቃደኛ ሆነ እና 9:30 ክለብ እንግዲህ ከስቴፈን ማርሊ ጋር አንድ ስቴጅ ሼር አድርጉ ማለት ነው። በዚህ ዕለት ያው እኔም ጓደኞቼን ሰፖርት ለማድረግ ጋሽ ማህሙድንም ይዘን ሄድን። ያው እንደምታውቀው የእኛ ኢትዮጵያውያኖች ሬጌን በጣም ነው የምንወደው።
የራሳችን ዜማ እስኪመስል
የራሳችን ይመስለናል መሰለኝ እና ኦብቪየስሊ በስቴፋን ማርሊ ሾ ላይ እና በዚህ ዘዴከስ ሾ ላይ በጣም ብዙ ወጣት ኢትዮጵያኖች ይገኙ ነበር እና እንግዲህ ደስታቸው ምን ያህል እንደነበረ ልነግር አልችልም፣ ጋሽ ማህሙድን እዛ ስቴጅ ላይ በማየታቸው ማለት ነው። ከዛ ስቴጅ ላይ ወርደን ስቴፋን ማርሊን ለማየት በምንዘጋጅበት ጊዜ አንድ ነገር ኖቲስ አደርጋለሁ። ይሄ ምንድን ነው? ጋሽ ማህሙድ ስቴሽን ላይ ወጥቶ የተጫወተው ዘፈን እውነት ለመናገር 50 ዓመትም ሊሆነው ይችላል ከተጻፈ። እዛ አካባቢያችን በጣም በብዛት ያሉ ከ30 ዓመት በታች የሆኑ ወጣቶች ናቸው። እንዴት ጋሽ ማህሙድን እንደሚወዱት እንግዲህ እንደ አዲስ ልናገረው እንደማያውቅ ሰው ማለት ነው። በቃ ከበቡን ነው ማለት፣ እኔም ተከበኩ በዛው አጋጣሚ አብረን ስለነበርን። መጥቶ ፎቶግራፊ ይነሳሉ፣ መጠጥ እንግዛላችሁ ምናምን፣ የማይወራ ነገር የለም። ይሄ በቃ ገርሞኝ ነበር የማየው እንደ አዲስ ያው ከእድሜያቸውም አንጻር የዘፈኑንም እድሜ ጋሽ ማህሙድንም የብዙ ዓመት በዚህ ስራ ማገልገሉ ኢትዮጵያ ውስጥ እሱን እያሰብኩ ሳለ ሾው ይጀምራል ማለት ነው። የስቴፈን ማርሊ ሾው ሲጀምር አሁን ሁላችንም አቴንሽን ወደ ስቴጅ ይሆናል። በዚህ ሰዓት ላይ ጋሽ ማህሙድ በጣም ተመስጦ ይህን ሙዚቃ በጣም እያደነቀ እንደዚህ ሙዚቃ መሰራት ያለበት እያለ እያሞገሰ ሲያወራ እዛ ደቂቃ ላይ እዛ ሞመንት ላይ እቺ የጻፍኳት የድሮ ዘፈን ከጋሽ ማህሙድ ድምፅ ጋር ጭንቅላቴ ውስጥ ብቅ አለች ማለት ነው። እና እዛው ነው፣ ሌላ ቦታ አይደለም። እዛው ምን ይመስላል ጋሽ ማህሙድ ድፍረት የራሱ ከባድ ነው። እንዲህ አይነት ነገር ጽፍ ያለው ያው እንግዲህ ሙዚቃ አካባቢ ስትሆን አንዳንዴ በኢሞሽን ነው የምናወራው። ሙዚቃ ሲኖር ቀላል ነው ኢሞሽን። እና በዛ ሰዓት ላይ እንዴት ነው የሆነች ዘፈን አለች የጻፍኳት የሞከርኳት እና ከአንተ ጋር ምናምን ብንሰራ እንዴት ይለዋል ግ ካዝዋሊ መንሽን ሳረግ ግጥሙን ማን ነው የሚጽፈው? ግጥሙን ማን ነው የጻፈው ተባለ። ጥሩነቱ በጣም የቅርብ ጓደኛዬ ከጋሽ ማህሙድም ጋር አስ ኪቦርድ ፕሌየር ለብዙ ዓመት የሰራ በጣም የሚገርሙ የዘፈን ግጥሞች የጻፈ ዮናስ የሚባል እንግዲህ ዮናስ ከሙሉ ቀን ጀምሮ፣ ቴዲ ታደሰ፣ መሳይ አሁንም ከጋሽ ማህሙድ ጋር እኔም ወዳቸው ብዙ ዘፈኖች የጻፈ ጓደኛዬ ነው። ቅርቤም ስለነበረ ለጋሽ ማህሙድም ቅርብም ስለነበረ ያሰብኩትም እሱን ነው። እንግዲህ የአማርኛ ግጥም ለመጻፍ ብዙ ችሎታ የለኝም። እንደዛ ብዬ ለጋሽ ማህሙድ ስነግረው ወል እንግዲህ ይጻፍና አሳየኝ ተባልኩኝ። እንደዛ ነው የተጀመረው። ያው ዮናስን ኮንሴፕቱን ነገርኩት፣ የሚገርም ግጥም ጽፎ ሰጠኝ፣ ልክ በምፈልገው መንፈስ ማለት ነው። ይህንን ለጋሽ ማህሙድ አሳየሁት። ዋን አፍተርኑን we got together አበጋ ዘነበረ አጠገቤ
አንድ ዋሽንግተን ዲሲ ከሰዓት በኋላ ያልክ ነው
ዋሽንግተን ዲሲ ከሰዓት በኋላ really is that casual እንግዲህ ያው የምንወደውን መንጠግቦን ድምጽ ተቀረጸ ማለት ነው እንግዲህ አሁን hopefully እኔ እንደምወደው ህዝብ ይወደዋል ይያስባል
እስኪ አብረን እንስማና ወደ ወጋችን እንመለሳለን አንቺ አንቺን አንቺን የፈጠረሽ ጌታ ልብሽን ቢቸረኝ ለኔ በስጦታ ነው ቶማስ አንተ ትህትና ቀለል አድርገህ አቀረብከው እንጂ ባስህ በሙዚቃው አውቀና ያለ በዚህ በዩናይትድ ስቴትስ የሚታወቅ ጎጎል ቦርዴ ማመታሳልፈሃል ሙዚቃ ቀማሪ ነህ ወዲሁም የራስህንም ሶሎ አልበም ከዚህ በፊት አውጥተሃል በ2009 ዓመተ ምህረት ስለዚህ ለመሐሙድ ባለ ፍቅርና አክብሮት ነው እንጂ የሙዚቃ አዋቂ ነህና ምናልባት በዚህ ሰዓት የማያውቁ አዲስ የሚሰሙ አድማጮቻችን በትክክል እንዲረዱ ያህል ነው ቶማስ እስኪ አንድ ሁለት ነጥቦችን ስለዚህ ስራ እንባባልና የሙዚቃ ወግ እንዲኖረን በሰፊ ፕሮግራም ስለ ሙዚቃ እናወጋለን ከታዋቂ ድምጻውያን ጋራ በሙዚቃ ቀማሪነት በሙዚቃ ተጫዋችነት ብቻ ሳይሆን ከሙዚቃ ጋር በተያያዙ በርከት ያሉ ስራዎችን ተሳትፈሃልና ይሄን መሐሙድ ከዚህ በፊት ያልሰራበትን ስልት ለመሞከር ራሱ ቅድም የነገርከን አጋጣሚ የተለየ መሆኑን መገመት ይቻላል ያ ስሜት የቀሰቀሰውን የመሐሙድ የራሱን ጉጉትና ስሜት ጭምር ቀደም ብለን በመግቢያችን ላይ ስለ መሐሙድ ችሎታ ስለ ሙዚቃው ስለ ሰራቸው ስራዎች ከአዲሱ ጋር እንነጋገር ነበር የማይችለው ሙዚቃ የለም ብለ ማሰብ የምትፈቅደውን ይሃል ነገር ግን መሐሙድን በረጌ ማስ ያልተለመደም ከመሆኑ አንፃር አይታሰብምና እንዴት ተሳካ
ወል እኔ ጋሽ መሐሙድን የማቆም የቀረብኩትም ያው በሙዚቃ ዘርፍ ነው እና በጣም በሚገርም ሁኔታ ራሱን ዝቅ አድርጎ ከኛኩል ማለት ነው ከድሮ ጀምሮ ነው ማውራው በጣም ኦፕን ማይንድድ ሆኖ የሚሰራ ሰው ማቀው ጋሽ መሐሙድ ነው እርግጠኛ ነኝ ፕሮባብሊ ከኖርማል የሙዚቃ ወዳጆች ሙዚቀኞች እንደውም ሞር ክሎዝ ማይንድድ ልንሆን እንችላለን when it comes to music ወደኛ አገር ደግሞ ስንመጣ maybe even more የምንወደውን አይነት ስታይል ይዘን ነው የምንቀረው አንዱ ሬጌ ከወደደ ከሬጌ ውጭ አይሰማም እንደዛ ነን ጋሽ መሐሙድ በብዙ ቦታ ሲሰራ አይቻውታለሁ እንደውም አለ ምንለው ኢትዮጵያዊ አርቲስት በአለም ደረጃ ኢትዮጵያን ሪፕሬዘንት አድርጎ ለብዙ አመታት አሁንም ጭምር ቆሞ የሚሰራ ጋሽ መሐሙድ ነው ማቀ ጂጂ ነበረች ከዚህ በፊት which I was ራሴም involved in በኩበት ፕሮጀክት ነው አስቴርም አለች ሌሎችም አሉ ግን ጋሽ መሐሙድ for the longest time እኛን ኢትዮጵያዊነቱን ሪፕሬዘንት አድርጎ ስቴጅ ላይ ቆሞ የሚሰራ ሰው ነው ሶ ለኔ ለጭንቅላቴ ብዙ አልከበደኝም ሬጌ ስታይል ስለሆነ አልሆነ ሳይሆን እኔ ሞር እኔ ሞሆኔ ከኔ ጋር መስራቱን ነው ትንሽ ያከበደው ለኔ ለኔ እሱ ብዙ ከባድነት አልነበረውም በጋሽ መሐሙድ ኦፕን ማይንድነት ስለማመን እና ስለአየሁት ማለት ነው ለምሳሌ የፈረንሳይ በጣም የታወቀ የሀገራቸው ሌጀንድ አለ ሳርጅ ጋንዝቦር የሚባል ይሄ ሰውዬ ከሙዚቃም ውጪ በጣም ብዙ አርቲስት ከፔይንተር ነው አክተር ነው ያልገባበት የአርት ዘርፍ የለም ግን በሙዚቃ ኝነቱ ብትሰማው over the years በቃ የሌለ አይነት ስታይል ያለከው የለም funny enough በሽምግልናው ጊዜ ከሬጌ ሙዚቀኞች ጋር ስላይን ራብ የሚባሉ አሉ ሌጀንዶች ከነሱ ጋር የሰራው ሬጌ አልበም ለኔ one of my favorite ሬጌ አልበም ነው ሰውየው ግን በሬጌ የሚታወቅ አይደለም so እንዲህ አይነት ነገሮች ብዙ እንዳሉም ስለማቅ ስለምሰማም ሬጌ ዘፈነ አልዘፈነ ለኔ ብዙ እሱ ላይ ሳይሆን you know እንደዚህ casually ተጠይቆ ለኔ respect ኖሮት ሰምቶኝ ወዶት መስራቱ ለኔ እሱ ነው ትልቁ ነገር ብዬ ነው አስበው
ግሩም ነው ቶማስ በዚህ ሙዚቃ ዙሪያ እንድንነጋገር የሚያደርግ ሌላም ስራ አለው አንቺ እንበለው የሙዚቃውን መጠሪያ
ሙዚቃው እንደምትሰማው እንዳየኸው እንግዲህ ኢትዮጵያዊትን ሴት በጣም አዳምቆና አድንቆ የሚያወራ አይነት ግጥም ነው ስለፍቅር
ብዙ አይነት ዴፊኒሽን ሊኖር ይችላል። ከኢንዲቪጁዋል ጀምሮ እስከ ሶሳይቲ፣ ካልቸር፣ አገር አስተዳደግ፣ ጓደኝነት፣ ኤክስፒሪየንስ ሁሉ የፍቅርን ዴፊኒሽን ሊቀያየር ይችላል ከየቦታው። አንደኛዋ ስናፕሻት እንግዲህ ቢያስብኳት probably በቪዲዮ እንትን ያልኩት አንዳንዴ ሚት አርገነው ማናቀው ሰው አግኝተን ማናቀው ሰው በሩቅ የምንታየው ሰው ጓደኞችን ዞር ብለን ስናወራ እንዴት አም ሹር ግጥም የጻፈውንም ጓደኛዬ ሊሆናስም ብጠይቀው ይሄን ግጥም ወስዶ ሰው በብዙ ቦታ በታት ነው ደራሳቸው አድርጎ እንዲተረጉሙትና እንዳይውት ነው እንፈልገው። basically ፍቅር እንደዛ ስለሆነ ማለት ነው።
ፍቅርም ሙዚቃም ወይም የጥበብ ስራም በሱ የሚያስኬድ ይመስለኛል። የጥበቡ ህይወት አንዴ ከባለሙያው እጅ ከወጣ በኋላ የራሱን ህይወት ይቀጥላል እንደሚባለው ሌሎች የሚነጋገሩበት ከራሳቸው ህይወት ጋር የሚያዛምዱት ስራ እንዲሆን ነው ፍቃዴ ነው የምትለን?
እንደዛ ነው። አንተ ስትለው ሞሪ አምላክ
አንተ መጠበቡን መስማቱን ላንተ ትቻለው ያልከኝ ነው ግሮማ አድርገ
እኔ ላጅባ ማለት
ቶማስ የሚያጓጓ ጫዋታ ጀመር አድርገን በሌላ ጊዜ ተመልሰን አቆምንበት የሚቀጥል ቀደም ብዬ እንደጠቆምኩት ስለ ሙዚቃም ስለ ህይወትም አንተ ቤዚስት ሆነህ የምትጫወትበትን ባንድህን ብቻ ሳይሆን የኢትዮጵያ ሙዚቃ ለማስተዋወቅ በተለያዩ ፕሮጀክቶች የተሳተፍክባቸውን ጨምረን በሰፊው እናወጋለን። መልሰን እስከምናገኝህ አንቺን ብዙዎች ጆሮ ትደርሳለች፣ ለአይን የሚበቃውን እናያለን። አመሰግናለሁ፣ እግዜር ይስጥልኝ።
እሺ፣ አመሰግናለሁ ይህንን ምድል ስለሰጠህኝ አሉላ። የሚቀጥለው ጊዜ እስክንገናኝ ድረስ እንጆይ። ታንክ ዩ።
የሥነ ጽሑፍና የቲያትር ጥበብ መምህር ሐሲና ጸሐፊ ተውኔት ደበበ ሰይፉን ሕይወትና ሥራን የምንቃኝበት ወግ
ያሁኑ ዛሬ ይቋጫል።
ከሦስቱ የቀድሞ ተማሪዎቹ ገጣሚያንና መምህራኑ
በፕሮግራሙ መጀመሪያ በሁለት ክፍል ውይይቶች የተሳተፉት ዶክተር በድሉ አቅጅራ
የስልኩ መስመር ሳይቀናን በመቅረቱ
እንደ ፍላጎታችን እንደ መጀመሪያዎቹ ውይይቶች ሁሉ በተከተሉትም መልሰን ልናመጣቸው ሳንችል ቀርተናል።
አቶ ገዛኸኝ ጌታቸውንና አቶ ተፈሪ መኮንንን ግን ለመጨረሻው ክፍል ወጋችን ይዘን ተመልሰናል።
ቀደም ብለን እንደጠቆም ነው በሟቹ ባለቅኔ በደበበ ሰይፉ ሕይወትና ሥራ ዙሪያ የምናደርገውን ውይይትም ካቆምንበት እንጀምራለን። ከተማሪዎቹ ጋር ያለውን ቅርበት እንደ ጓደኛ ማድረጉን ጠቅሰሃል። ባልተለመደ መንገድ ማለት ይቻላል ደፈር ተደርጎ ከታየ እንግዲህ መምህራንም ስለነበራችሁ ምናልባትም ወደ እናንተም አጋብቶት ሊሆን ይችላል። ለተማሪዎቻችሁ ምን ያህል ቅርብ እንደሆናችሁ ባላቅም አንዳንዴ የመምህርና የተማሪ ግንኙነት ብዙ የማይደነቅበት መንገድም እንደሆነ ሁሉንም ባይወክል ከየት መጣ ሊያሰኝ የሚችል ጥያቄ የሚያስነሳ ይመስለኛል። እንዴት ተቻለስ? አንድ መምህር ከሌላው መለየቱ እንዳለ ሆኖ ምናልባት በኢትዮጵያ ትምህርት ቤቶች ውስጥ በቀደመው በብዛት የማናየው ጠባይ እና አቀራረብ ይመስላል ያነሳኸውና እንደ ባጭሩ ስላስተያየት ሰጠህ እንደ መምህርም ጭምር ራስህም ወደ ተፈር ይሻገራለሁ።
እሺ እሺ፣ ምንም ጥያቄ የለውም። ብዙ ተጽዕኖ አድርጎብናል ደበበ ህይወታችን ውስጥ እና ብዙዎቹ ጓደኞቻችን ባለፈው እንደገለጽኩልህ ተማሪዎቻችን ናቸው። እኔም የተፈሪ ይሄን ያመጣው እሱ ተጽዕኖ ነው። ኢትዮጵያ ውስጥ ባለው የትምህርት ፍልስፍናውም ሳይሆን የትምህርቱ አካሄድ መምህሩ እንደ ውሃ ቢሆን ተማሪው እንደ ባዶን ስራ እየተቆጠረ የሚሞላ ተማሪውን አንተ ነህ የምትሞላው፣ እድል የለውም። ስም አልጠቅስም፣ እኛ አስተማሪዎች ነበሩ እንምልህ። አንድ ቀን ስንቀር ቢሮአችሁ ሄደን ይቅርታ ጠይቀን ተንቀጥቅጠን በነጋታው እንገባለን። ያንን ካላደረግን በነጋታው ገዛኸኝ የተመለስ የሚሉ መምህራን ነበሩን ከበር ላይ። ሁለተኛውን ቀን የምንገባው የቀረንበትን ሄደን ይቅርታ ጠይቀን ሳናስፈቅድ በመቅረታችን። ይሄ ዩኒቨርሲቲ ውስጥ የሆነ ነገር ነው የምነግርህ። እና እሱ ያ መምህራችን ቁጭ ብሎ ዴስክ ላይ የነገረንን ብቻ ስናቀርብ፣ ደበበ ደግሞ የተለየ ነው። አንድ ምሳሌ ልንገርህ። አንድ ግጥሙ ላይ የእኔ መመረቂያ ጽሑፍ የደበበ ግጥሞች ነበሩ እና አልታተሙም ነበረ እና ሰብስቦ ሰጠኝ። እንደውም ስመረቅ ይዛቸው ገጠር ሂዳለኝ እና ሰጠኝ ኮፒ አለኝ እኔ ብሎ
እና አንዱ ግጥሙ ላይ የከያኒው ፍቅር አይደለም አይደለም በመለኮን ገላ ያደፋ አበባ ይልቅስ እንጂ ነው በጠላት አዝመራ የሳምሶን ድብ ጭራ ይላል። እና መጽሐፍ ቅዱስ ላይ የሳምሶን በቀበሮ ጭራ ላይ ሳታስሮ የፍልስጤማውያንን የድሮውን ታሪክ ነው ማወራ ያሁኑን አይደለም። አዝመራው ሲለቃቸው አዝመራቸው ተቃጠለ እና ያንን አምጥቶ ነው የከያኒን ተግባር የገለጸው። እና እየሰራው እንዴ ይጋሽ ደበበ ድብ እኮ ጭራ የለውም ይሄ ግጥምህን አበላሽቶ ብሃል አልኩት። ጻፈው አለኝ አንተን ይሄን ያየኸው እና መመረቂያ ጽሑፌ ውስጥ ልጻፈው እዛ? አዎ ጻፈው አለኝ እና ጻፍኩት። ያን ያህል ነው አንተን ያየኸው እንጂ እኔ አይደለሁም ያየሁት ቀድሜ። እና ተናገረው ጻፈው ብሎ ክስ ውስጥ ጽፌዋለሁ። ያን ያህል ነፃነት ሰጥቶ ነው ያስተማረን እና ተማሪዎቻችን ላይ እኛም ያው እንደ ባዶን ስራ አይደለም ተማሪዎችን ተቀብዬ ኖርኩት ተቀብለን የኖር ነው በሱ ምክንያት ነው ነፃነት ሰጥቶን እንድናስብ አድርጎን ሐሳባችንን ሰምቶን። እንደውም አንድ ቃል ነበረችው ተፈሪት አስተውሳለህ ይሆን አዲስ ነገር ከነገር ነው እውነት ነው እውነት ነው እውነት 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 ነው እውነት ነው ያልከው ነገር ነው ቢለ እንዴት እንደሚቀበል ስማው። እና ያን በተማሪና ያስተማሪ ግንኙነት ላይ በአዲስ አበባ ዩኒቨርሲቲ ውስጥ በተለይ እሱ ያስተማረን ተማሪዎች ላይ እንደ አብዮት ነው የምናየው። ከየት እንዳመጣው እኔ አላቅም ምልህ ግን ቀጥላላውን ነው የቀየረው። የተማሪና ያስተማሪ ግንኙነትን ሙሉ በሙሉ ነው የቀየረው። ለገዛኝ የተለየ ለተፈሪ አይደለም ነው ምልህ ያስተማራቸው ተማሪዎችን ሁሉ አግኝተ በዛ በአስተማሪነት ደመኑ በሙሉ በተለያየ መንገድ ሊነግሩ ይችላሉ እንጂ እውነቱ ይሄ ነው የደበበ። እና ግንኙነቱ ምልህ ሰው አፍቃሪ ነበር ደበበ በጣም ሰው ይወዳል። ይወዳቸው ጓደኞችም ነበሩት። ሊዘልቅ አልቻለም ምክንያቱም ከስነ ጽሁፍ ጋር በፍቅር የወደቀ ሰው ነበረ። እና እሱ ላይ እንቅፋት የሚሆንበት ነገር ከመጣ እንትን አይልም
ሊተው ይገድዳል።
በጣም የሚወዳቸው ጓደኞች ቤቱ መጥተው ወሬ ምናምን የሚያወሩትን ጓደኞቹን ቤቱ ከገባ በኋላ ደበበ የለም በሉ ነው የሚላቸው ለቤተሰቦቹ። ከእናቱ ጋር ነው የኖረው እንግዲህ እስኪሞት ድረስ ደበበ። እና ደበበ የለም ብሎ ነው የሚመልሳቸው ጊዜን አላጥፋ ቶሎ ቶሎ መስራት አለብኝ እያለ ይደክም የነበረ ሰው እና ወደ መጨረሻ ላይ ተስፋ ይቆርጥና ምን አተረፍኩ ምናምን ወደ ማለት ይሄደ ነበረ። ያተረፈውን ሪሊ አሁን ቢያየው እንዴት ጥሩ ነበር የምትለው ነገር ነው። ከተማሪዎቹ ጋር ባለው ባፈራቸው ተማሪዎቹ ማለት ነው። ከዚህ በላይ ብዙ የሚጠና ሰው ነበረ፣ ደግ ሰው ነበረ። ምናልባት ደግነቱ ያመጣው ይሆናል ይሄን የተማሪና ያስተማሪ ግንኙነት እንዲሰበር ያደረገው።
ገዛኸኝ ግርማ አድርገህ ገልጸኸዋል መምህራችሁን ምሳሌነት የሚታይም ስለ ነጻነት ስለ ቅርበቱ ያሉትን ጠባዩንም አካፍለናል። ተፈሪ ተራዬ አንተ ነው ቀደም ባሉት ሁለቱም ጥያቄዎች ላይ ሀሳብ ከሰነዘርክ የመጨረሻ ጥያቄ ወረውርላችኋለሁ። አንድም ገዛኸኝ በበቂ አልተጠናም እንደውም እንደ ስራው እንደ ማንነቱ ብሏል። ነገር ግን ደግሞ በአንድ በኩል የተለያዩ መድረኮች ላይ ዛሬም ድረስ የሚነሳ መሆኑ ቅድም ያነሳቸዋቸው ምክንያቶች ሊሆኑ መቻላቸውን ከግምት አስገብቼ መታየቱን ነው በዋቢነት የጠቀስኩት። ገና መጠናት ያለበት ነው፣ ስራዎቹም መውጣት አለባቸው፣ ያልታተሙትም መታየት አለባቸው ጭምር ነው ያለን ገዛኸኝ። አንተስ ምን ትላለህ?
ገዛኸኝ በጣም ብዙ ስሜቶች የሚቀሰቅሱ ነገሮች ያነሳው ብዙ ነገሮች ናቸው ወደ ህሊና የመጡት። እና ደበበ አንዱ ልክ ቋንቋውን በባላገር ልሳን አንደበታችን ያጨቀይም የሚል ቃል አለው። አሁን የብርሃን ፍቅር መግቢያ ላይ የስነ ጽሁፍ ቋንቋውን የአሪስቶክራቶቹን አይነት ሳይሆን የመሳፍንትን እንኳን ትምትሉ የተራውን የባላገሩን ቋንቋ የመናገር ይሄ እንግዲህ ከፍልስፍናው ጋር ተያይዞ ሊታይ የሚችል ነገር ይመስለኛል። እንደሱ እንደሆን ሁሉ የእሱ አስተማሪዎች ምናልባት ገዛኸኝ ሊያግዝም ይችላል። አንድ ጊዜ ስለ ዶክተር ዮናስ ጋር የተያያዘ ታሪክ አንስቶልናል። የተሻለ ትምህርት አሁን የማምነው ገዛኸኝ ነው እና ገዛኸኝ በኋላ ሊያንሳው ይችላል። ዮሐንስ ያስተማሩ አይመስለኝም፣ ጠይቀነዋል ይመስለኛል፣ አላስተማረኝም ብሎናል። እና እነ ዮናስን ትንሽ ለነሱ በኋላ ለምታየው አይነት የህይወት ከተማሪዎቹ ጋር ለነበረው ግንኙነት መሰረት የሰጠው ይመስለኛል። ቅድም ካልኩ ከፍልስፍናው በተጨማሪ ከዚህ ጋር ስም አልጠቅስም፣ ግን በገዛኸኝ ያስታውሰዋል። አሁን ሳወራ አንድ አስተማሪያችን የመንግስትን ባለስልጣን የነበረ ቀደም ሲል ወደ ደበበ ጋር መጣ። ደበበ ጋር ሲመጣ ምናልባት ዝምድናም ነገር ራቅ ያለ ዝምድና ሳይኖራቸው አይቀርም እና ደስ አይለውም እና ምናልባት ብሎ ልዋልን ወደ ሳሎን በር አለ ወደ ኮሪደሩን አልፈስትድ እና ወደ ቤተ መጽሐፍት ስትሄድ ዘወትር ቤተ መጽሐፍት ውስጥ ነው ያለው እና ሳሎን ገብተን ጠበቅ ነው እና በፍጥነት እሱን ሸኝቶ እኛ ተመልሰን ገባ ነው። አሁን እዚህ ውስጥ የሚነግርህ ነገር አለ። ደበበ በተማሪነት በተማሪ ቅድም ባለፈው እንግዲህ ስንወያይ ለነሳሁት ከተማሪዎች ጋር ያለው ግንኙነት በጣም እንትን ነው። መምህርና ተማሪ ሆነን እንድንቀጥል ማስተማርም ለሱ የህይወቱ ተልእኮ አድርጎ የያዘው ነው የሚመስለኝ። ህይወቱን ስታይ፣ ቤትን ስታይ፣ ከምርት እና ከምርምር ከኪነ ጥበብ ውጪ ቤት ውስጥ ሌላ ህይወት እንደሌለ ትረዳለህ። ቤቱን በማየት ብቻ እና ከመኝታ ክፍሉ አጠገብ ያሉ ግርጌው፣ ራስጌው፣ ሳሎኑም ምናልባት አንድ ጊታር ግድግዳ ላይ ሁልጊዜ ወደ ላይብራሪ ወደ ቤተ መጽሐፍ ስትሄድ ሁልጊዜ የምታየው አለው የሚል በተማሪዎቹ መካከል ድንበርና የሃይራርኪ ካል የምትለው
አንዳንዴ በተማሪና በመምህር መካከል ያለው ግንኙነት የጌታና የሎሌ እስኪመስል ድረስ ይባላል።
የጌታና የሎሌ አይነት? አዎ፣ በሱ አይነት መንገድ አይደለም። ሁለተኛ ልክ ገዛኝ እንዳነሳው አንድ ቀን እኔ በገዛኸኝና በሌሎች ጓደኞቼ ጉትጎታም ነው የተመረኩት እና ትናንት ውስጥ ከገባኸኝ በኋላ እኔ የሬዲዮ ተውኔት ላይ ነው የሰራሁት የመመረቂያ ጽሁፌን እና እንደገና መማር ሆነብኝ። አሁን መማር የጀመርኩት ወደሚል ስሜት ውስጥ አስገባኝ እና እቆያለሁም እያልኩት ነበር። እንደውም ገዛኸኝ ነው በጣም ገፋፍቶ እንድመረቅ የሚያደርግኝ እሱ።
ሳክሎ መስኮት የሚከፈትበት ነው።
ድንገት ሳታሰበር ዜና እየ ነው። ልክ የዛሬ 23 ዓመት በዛሬዋ ቀን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ኢሄድሪ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ከሀገር ወጡ። የሽግግር መንግስቱ ፕሬዝዳንት አቶ መለስ ዜናዊ አዲስ አበባ ገቡ። የዛሬ 23 ዓመት ጠቅላይ ሚኒስትር ተስፋዬ ዲንቃ ቀደም ሲል ለስብሰባ ወደ ውጭ ሀገር ሄደው በዚያው ቀሩ። የሽግግር መንግስቱ ጠቅላይ ሚኒስትር ታምራት ላይኔ አዲስ አበባ ገቡ። የዛሬ 23 ዓመት ኢትዮጵያ የባህር ወደብ ነበራት። ዛሬ የደረቅ ወደብ ባለቤት ናት። የዛሬ 23 ዓመት ፓትርያርክ መርቆሪዎስ ተሰደዱ። ፓትርያርክ ጳውሎስ አገር ቤት ገቡ። ትልቁና ዋናው የዛሬ 23 ዓመት ኤርትራና ኢትዮጵያ አንድ ሀገር ነበሩ። አሁንም የዛሬ 23 ዓመት ከሀገር የወጡት መንግስቱ ኃይለ ማርያም በ71 ዓመት እድሜ ላይ ሲገኙ በህይወት አሉ። የዛሬ 23 ዓመት ደርግን አሸንፈው አዲስ አበባ በመግባት የሰኔውን ኮንፈረንስ የመሩትና አገሪቱን በጠቅላይ ሚኒስትርነት ያገለገሉት መለስ ዜናዊ በህይወት የሉ። የዛሬ 23 ዓመት ስደተኛው ፓትርያርክ ከሀገር ወጥተው አሁንም በህይወት ሲኖሩ፣ የዛሬ 23 ዓመት አገር ቤት የገቡት አቡነ ጳውሎስ ደግሞ በህይወት የሉ። የዛሬ 23 ዓመት ኢሰፓ ፈረሰ። ግንቦት 20/1983 ዓመተ ምህረት ደግሞ ኢህአዴግ ነገሰ። ይኸው ነው። ንጉሴ ነኝ።
አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን አሁን የቀረን
ቻያዩ ብርሃን የላቸው በልጅነቴ ድራትቻቸው ልቤን ተሰማው መንገድ አደገ መኮዝሼ
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅ
እዚ ሬዲዮ ድምፂ ኣሜሪካ እዩ ሬዲዮ ድምፂ ኣሜሪካ ቀዳምን ሰንበትን ብሳተላይት